እንግዲህ አይን ባንኩ የተቋቋመው በኢትዮጵያ አቆጣጠር በ1995 ወይም በፈረንጆቹ 2003 ነው። ዋና ዓላማው የተቋቋመበት ምክንያት እንደዚሁ በአገር አቀፍ ጥናት ሲካሄድ በኢትዮጵያ ውስጥ ከ300,000 ሰው በላይ በአይን ብሌንና ተያዥ ምክንያት አይነ ስውር ሆነው እንደተገኙ ጥናቱ አመላክቷል። ይህ አይን ብሌን ጠባሳ አይነ ስውርነት ደግሞ ሊድን የሚችለው ብቸኛው አማራጭ በየትኛውም ዓለም ላይ ከሌላ ሰው በተገኘ የአይን ብሌን ንቅለ ተከላ ሲደረግለት ነው። ይህንን ችግር ያዩ በዘርፉ የሰለጠኑ ባለሙያዎች እና በጊዜው ጉዳዩ ያንገበገባቸው ሰዎች ይሄ አይን ባንክ እንዲቋቋም ኦርቢት ኢንተርናሽናል የኢትዮጵያ የሚባል ዓለም አቀፍ አይን ላይ የሚሰራ ኤንጂኦ ነው፣ አዲስ አበባ ጤና ቢሮ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና ጥበቃ ሚኒስቴር የዛን ጊዜ ወይም የአሁኑ የጤና ሚኒስቴር ማለት ነው፣ በጋራ በሶስትዮሽ ስምምነት ነው ይሄና የአይን ባንክ ያቋቋሙት። ስለዚህ ዋና ዓላማው በአይን ብሌን ጠባሳ ምክንያት አይነ ስውር የሆኑ ሰዎች ከበጎ ለጋሾች በሚገኝ አይን ብሌን ንቅለ ተከላ ተደርጎላቸው መልሰው ብርሃናቸውን እንዲመለስ ለማድረግ ነው። ከዛ ባሻገር ደግሞ የአይን ብሌን ልገሳ ባህል እንዲደብር ሰዎች ከህልፈታቸው በኋላ አይን ብሌናቸውን እንዲለግሱ የግንዛቤ ማስጨበጫ ስራ ለመስራት ነው የአይን ባንኩ በዋናነት የተቋቋመበት ዓላማ። በጊዜው
እንግዲህ ባንኩ ስራውን ለመስራት እንዲያስችለው ቀደም ብለው እንደጠቀሱት ነዋሪዎች የአይን ብሌናቸውን እንዲለግሱ የማስተባበር ዘመቻዎችን በተደጋጋሚ ይሰራል። ከሰሞኑም እንግዲህ አዲስ ዘመቻ መጀመሩን ሰምተናል። ዘመቻው ምን ያክል ውጤታማ የሆነ ነው? እነማንስ የአይን ብሌናቸውን ለመለገስ ተስማሙ የሚለውን እስቲ ባጭሩ ይንገሩን።
አይን ባንክ የተለያዩ የግንዛቤ ማስጨበጫ መንገዶችን ቀርጾ ይሰራል። በዋናነት ለጊዜው እየሰራበት ያለው ወጪም የማይጠይቀው በቀላሉ ለብዙ ህዝብ የሚደርሳል ብለን የምናስበው በሶሻል ሚዲያዎቻችን ነው። በሁሉም ሶሻል ሚዲያዎች ላይ አለን። የኢትዮጵያ አይን ባንክ ወይም አይ ባንክ ኦፍ ኢትዮጵያ ብሎ በዛ የግንዛቤ ማስጨበጫ ስራ እንሰራለን። ከዛ ባሻገር በታዋቂ ሰዎች ድርጅቶች እንደዚህ ፍላጎት እንደዋቸው ወደ አይን ባንኩ መጥተው እኛ በድርጅትም በግለሰብም በቤተሰብም የአይን ባንኩ ጋር መጥተው ቃል መግባት ይቻላል እና እንደዛ አድርገው ሲገቡ ለእኛ የማነቃቂያ እንትን ይሰጣሉ። አንድ ታዋቂ ሰው መጥቶ የአይን ባንኩ ጋር የአይን ብሌኑን ለመለገስ ቃል ሲገባ በዛው በተያያዥ እኔ እስከ ህልፈቴ ድረስ በዙሪያ ያሉ ሰዎችን ለማስተማር ዝግጁ ነኝ፣ እኔ አስተምራለሁ፣ ስለ ብሌን ልገሳ ባህል መዳበር የዙሪያ ያሉ ሰዎችን አሳምናለሁ እያለ ነው ቃል የሚገባውም። ምክንያቱም የአንድ ሰው አይን ብሌኑን ለመለገስ ቃል ገባ ማለት እሱ ህልፈት ያጋጥመው የሚለግሱት ቤተሰቦቹ ናቸው። የቃሉን እንዲፈጸም አሳምኖ ካልሄደ ለአይን ባንኩ ካላሳወቁት አይን ባንኩ ደግሞ ሊያነሳ አይችልም ማለት ነው ቃል ቢገባም እንኳን። ይህንን ስራዎች በቅድሚያ ሰርተው ማለፍ አለባቸው እና እነዚህ ነገሮች እዚህ ላይ ትኩረት አድርገን እንሰራለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮቹ የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም ደጋፊዎቹም መጥተው በአይን ባንኩ እኛ ከህልፈታችን በኋላ የአይን ብሌናችን እንለግሳለን፣ በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ 30 እስከ ጳጉሜ 2 በነበረው ጊዜ የቃል የመግባት ስነ ስርዓት ነበር የነሱ። ይሄ ብዙ የማነቃቃት ስራ ሰርቷል ብለን እናስባለን። ሌሎችም እንደዚሁ ከዚህ በፊት የጉዞ አድዋ፣ ሮታሪ ክለብ፣ የቅዱስ ጊዮርጊስ የስፖርት ክለብ ደጋፊዎች በግሩፕ የገቡ ናቸው። ኢትዮፒካሊንግ የሚባል የሬዲዮ ፕሮግራም አለ። እነሱ ሲገቡ እንደዚህ በግሩፕም በግለሰብም ታዋቂ ሰዎች ሲገቡ ሰውን የማነቃቃት ባህሪው ከፍተኛ ነው እና እንደሱ እየሰራን ያለ ነው። ወደፊት እንግዲህ ደግሞ ትንሽ ቻለንጅ እያደረገን ያለው ሰውም ቃል ለመግባት እንደ ምክንያት እያነሳ ያለው ሃይማኖትን ነው እና ሃይማኖት አባቶች ላይ እሱን ጠንከር ብለን እንሰራለን ብለን እናስባለን። የኮሮናው ምክንያት ይዞን ነው እንጂ እነሱ ላይ በደንብ እንሰራለን ብለን እናስባለን። ይህን ከሰራት ለኢትዮጵያ አይደለም ለአፍሪካም የምንጠቅም እንሆናለን ብለን እናስበው።
እስካሁን ድረስ በእናንተ አገልግሎት ውስጥ ምን ያክል ሰዎች ተጠቃሚ እንደሆኑ ይንገሩኝ እስቲ።
የዚያም ዳታ እንኳ እውነት ለመናገር በጣም የወረደ ነው። ምክንያቱም የኮቪድ ምክንያት ያልሰራንባቸው ወሮች አሉ። የተሰሩባቸው ወሮች በጣም ትንሽ ናቸው። ታካሚዎች አይመጡም፣ የሚለግስ ሰው የለም። ዚህ አመት በጣም የወረደ ነው። በአጠቃላይ ግን በ17 አመቱ ነው አይን ባንኩ ከተቋቋመ ጀምሮ ለ2469 ያክል ወገኖች ከብርሃናቸው እንድመለስ ማድረግ ተችሏል ማለት ነው።
ትንሽ ቁጥር ይመስለናል እንዲሁ ስናየው፣ ኢትዮጵያ ውስጥ ካለው የህዝብ ቁጥር አንጻር በጣም አናሳ ይመስለኛል። ለምንድን ነው ኢትዮጵያውያን በሚፈለገው መጠን ያልሰጡበት ምክንያት ምንድን ነው ብላችሁ ለማጣራት ለማጥናት ጥረት አድርጋችሁ ይሆን? ምን ምላሽ አገኛችሁ?
እኛ እንግዲህ እስካሁን ባለን መረጃ መሰረት እንዲሁ በሚመጡም በጥያቄም በምናገኛቸውም አይን ብሌን የምንሰበስባቸው መንገዶች በነገራችን ላይ አሁን ሆስፒታልን መሰረት ያደረገ የአይን ብሌን ስብሰባ መርሃ ግብር አለን። ትልቁና ዋናው ትንሽ እየተንቀሳቀሰም ያለው እሱ ነው። ይሄ ማለት ምን ማለት ነው? አንድ ሰው ታሞ ወደ ሆስፒታል ይሄዳል። ሆስፒታል በሄደበት ጊዜ ስልፈት ሊያጋጥም ይችላል እና ለሚጨርሶ እንግዲህ ጥሪ ተደረገበት ስልፈት ካጋጠመው እዛ ሰው ጋር ቤተሰብ አባል ይኖራል። ስለዚህ የቤተሰብ አባል ካለ አንድ ሰው ህይወቱ ካለፈ በኋላ መብቱ ወደ ቤተሰብ አባል ስለሚሸጋገር ወይም ደግሞ ባል ወደ ሚስት ወደ ባል ስለሚሄድ ወይም የስጋ ዘመድ ካለ እዛ አቅራቢ ያሉትን ሰዎች አማክረን ሁለት ሰዎች ከፈረሙልን ህልፈት ያጋጠመው ሰው ቃል ቢገባም ባይገባም እንዲነሳ ይደረጋል። ምክንያቱም እኛ ምን ብለን እናስባለን፣ ይሄ ቃል ያልገባው ሰውዬ ቤተሰቦቹ ግንዛቤው ኑሯቸው ካመኑበት ወይ ቦታ ላይመቸው ይችላል፣ ወይ ደግሞ ግንዛቤው ሳይኖረው ቀርቶ ሊሆን ይችላል። እንደዚህ እንደሚጠቅም ግንዛቤው ሳይኖረው ቀርቶ ነው ብለን ነው የምንደመድበው እና በዚህ ፈቃደኛ ካገኘን እና ቤተሰብ ከለገሰልን እናመጣለን። አሁን ትንሽ ይሻላል እንጂ በፊት እኛ አማካሪዎቻችን የኔ ቤተሰብ ህይወቱ አልፎ አንተ እንዴት እንደዚህ ታደርጋለህ? እንዴት የአይን ብሌን ትጠይቀኛለህ? ብሎ ዱላም የሚያነሳ ነበረ። ትንሽ አሁን ግንዛቤው የተሻለ ለውጥ አለው ከጊዜ ወደ ጊዜ። አንደኛውና ዋነኛው ምክንያት ሰዎች የሚያነሱት ሃይማኖትን ነው። ሃይማኖቴ አይፈቅድም፣ ይሄ ሃይማኖት የኔ እንዲሆን ነው የምፈልገው እና በእኔ ሃይማኖት አይፈቀድም አለግስም ነው የሚሉት እና እኛ ብንነግራቸው እኛ ለማሳመን ብንሞክር የሃይማኖት አባቶች ስላልሆን በዘርፉ ያሉት የሃይማኖት አባቶች ቢያስተምሯቸው የተሻለ ነው ብለን ስላምን እነሱ ጋር ተቀራርበን ለመስራት እየሞከርን ነው አሁን ያለ ነው እንጂ ዋናው ትልቁ ቻለንጅ ሃይማኖት ነው። ሌላኛው ግንዛቤ ማነስ ነው እና ግንዛቤ ስለሌለው ነው እንጂ ማህበረሰቡ በዛ ዘርፍ ግንዛቤው ቢኖረው የማይለግስበት ምንም ምክንያት የለም ብለን ነው የምናስበው። ምክንያቱም አንድ ሰው በዙሪያው ያሉ ሰዎችን መግበኔ ነው ነገ ምን እንደሚመጣበት አያውቅም እና ኃላፊነት ወስዶ አይለግስም ብለን አናስብም። ግን ግንዛቤው ስለሌለው ነው። ግንዛቤውን ለመስጠት ደግሞ በጣም ብዙ ይቀረናል። እኛም የምንፈልገውን ያክል ለመሄድ ብዙ ችግሮች ስላሉ የፋይናንስ ችግር አለ። እንደፈለግን ብቻ የሰው ኃይል እጥረት አለ። ብዙ ነገሮችን ማድረግ እኛ አቅሙ በአቅማችን ልክ እየሰራን ነው። ከአቅም በላይ ሲሆን ደግሞ ለምሳሌ ብራንች የለንም። አዲስ አበባ ብቻ ነው የአይን ብሌን የሚሰበሰበው። ብራንች ኖሮት በየክልሎቹ ብንሰበስብ ይሄ ቁጥር የሚያድግበት ሁኔታ ይኖር ነበር ማለት ነው። ስለዚህ አይን ባንኩ ከየሁሉም አቅጣጫ የሁሉንም ድጋፍ ይፈልጋል። ምክንያቱም ይሄ የማህበረሰብ ተቋም ነው። እዚህ ያሉት የአይን ባንኩ ሰራተኞች እንደ ወኪል ናቸው እንጂ ብቻቸውን ሊወጡት የሚችሉ አይደለም። ስለዚህ የሁሉም ማህበረሰብ የመንግስትም መንግስታዊ ያልሆኑም ተቋምም የግለሰቦችም ኃላፊነት ስለሆነ ተባብረው ወደ ተሻለ ደረጃ ሊያደርሱት ይገባል ብለን እናምናለን።
አቶ ነጋ ከመለያየታችን በፊት በቅርቡ እንግዲህ ፒስሪ ለተሰኘ የተጽዕኖ ፈጣሪዎች ሽልማት ተቋማችሁ መታጨቱም ተሰምቷል። ይህ ሽልማት የአሜሪካ መንግስትም የሚሳተፍበት እንደሆነ ሰምተናል። ማህበረሰባዊ ተጠቃሚነትን ከፍ ለማድረግ ለጣሩ ተቋማት የሚሰጥ እንደሆነ ይታወቃል። ለዚህ ሽልማት መታጨታችሁ ለስራችሁ ያለው ፋይዳ ምንድን ነው? ምን አይነት ስሜትስ ተሰማችሁ?
እንግዲህ ይሄ ትልቅ ክብር ነው። በነገራችን ላይ አይን ባንኩ ኛው በአፍሪካ ኳሊቲ ሰርቲፊኬት የሚደረግ በየሁለት ዓመቱ ኳሊቲውን ኦዲት የሚደረግ አይን ባንክ ነው። በአፍሪካ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ እንግዲህ የቅርብ ጊዜ የመጡ ካሉ አላውቅም። እስካሁን ድረስ እኛ እስከምናውቀው ድረስ ከሰሃራ በታች ምንም የአይን ባንክ የለም ብለን ነው እያሰብን ያለ ነው። ከኢትዮጵያ አይን ባንክ ውስጥ አፍሪካ ውስጥ ብዙ አይን ባንኮች ተቋቁመዋል፣ ግን አቅማቸው ሳይችል ቀርቶ እንደዚህ ማህበረሰቡን ማሳመን ሳይችሉ ቀርተው የከሰሙ ብዙ የአይን ባንኮች አሉ። ትልቁ የአይን ባንክ የሚባለው ደቡብ አፍሪካ ያለው እንኳን የአይን ብሌን ከውጭ እያስመጣ ነው ንቅለ ተከላው የሚካሄደው ማለት ነው። ስለዚህ የኛ ይሄንን ኳሊቲ ሰርቲፊኬሽን የሚያገኘው እንኳ ከአውሮፓ ከአሜሪካ ካሉት የጥራት ደረጃዎች ጋር ተወዳድሮ ነው። ይሄንን ማድረጋችን ደግሞ አንደኛ በቁጥር ብንጨምር፣ የለጋሽ ቁጥር ቢጨምር፣ የተሰራላቸው ቁጥር ቢጨምር፣ የአይን ብሌን እንዲሰራላቸው ግንዛቤው እንዲኖረው የምንፈልገው በነገራችን ላይ የሚለግስ ሰው ብቻ ሳይሆን የሚሰራውም ሰው ግንዛቤው እንዲኖረው ያስፈልጋል። የአይን ብሌን ነው የሚተካል ከሌላ ሰው ህይወቱ ካለፈ ከበጎ ለጋሽ ነው የሚነስ ተነስቶ የሚሰራል ሲባል አይ ይህንማ አልፈልግም እንዴት ከሞተ ሰው ላይማ ተነስቶልኝ አይሰራልኝ የባስ ይበላሽብኛል ብሎ እንዲህ የሚል ሰውም አለ። ስለዚህ በሁሉም በኩል ግንዛቤው እንድኖር እንፈልጋለን እና ይህን የግንዛቤ መጠን ከፍ ያደርግልናል ብለን እናስባለን። ዓለም አቀፍ እውቅናችንም ከፍ ይልልናል ብለን እናስባለን። ለስራችን ጥሩ ነገር ነው። እኛም እንድንነሳሳ በደንብ እንድንሰራ የሞራልም እንትንም ድጋፍ ይኖረናል። እኛም የውስጥ መነሳሳት ይኖረናል ብለን እናስባለን። በእርግጥ የአይን ባንኩ ሰራተኞችም የቦርዱም ሁሉም በጣም በሞራል የሚሰራ ሰብአዊነት ተሰምቶት የአገልግሎቱም ሰብአዊ ስራ ስለሆነ ሁሉም በኃላፊነት የሚሰራ ነው። ንግ ከዚህ በላይ በደንብ ኃላፊነት ተሰምቶት እንዲሰራ እና እንዲመቃቃ ያደርገዋል ብለን እናስባለን።
አቶ ነጋ ደምሴ የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ ጉዳዮች በሌላ ጊዜም እንዲሁን እንነጋገራለን። ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። በአይን ብሌን ንቅለ ተከላ በተደረገላቸው በሰርጅኖቻችን፣ በሐኪሞቻችን፣ በቦርዱ፣ በአይን ባንኩ ስም እኔም በጣም ላመሰግናቸው እወዳለሁ። መልካም ምሽት።
መልካም ምሽት። እናመሰግናለን።